ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥቅምት 25 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ጥቅምት 25 ቀን 1067 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናቀርብበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በአዲስ አበባ የመሁለት ሰንጋትራ አካባቢ ማንነትን መሰረት በማድረግ ንጹሃን ያላግባብ ለእስር እየተዳረጉ መሆኑ ተሰማ። በአዲስ አበባ በጀሞ ሁለት ጥራው ግራው የግል ንብረት ያፈሩ ወደ 84 የሚሆኑ ግለሰቦች የባጃጅ ታርጋቸው በኦዴድ አገዛዝ ፖሊሶች እየተወሰደባቸው መሆኑን የችግሩ ሰለባዎች ገልጸዋል። ከዚህም ባሻገር ለእስር የተዳረጉ መሆኑን ተናግረዋል። ፉሪ ኳስ ሜዳ አካባቢ ቀበሌ 4 ታስረው የሚገኙም እንዳሉ ለማወቅ ተችሏል። ወልቃይት እና ራያ በአማራ አካባቢ ስር እንዲሆኑ እውቅና የማይሰጥ የግጭት ማቆም ስምምነት በአማራ ህዝብ ዘንድ ተቀባይነት የለውም ተባለ። አማራና ትግራይ አካባቢ የሚወዛገበው ወልቃይት እና ራያ በአማራ ስር እንዲሆኑ እውቅና የማይሰጥ የግጭት ማቆም ስምምነት በአማራ ህዝብ ዘንድ ተቀባይነት የለውም ተብሏል። የአማራ ህዝብ ጥያቄ አማራን በጨቋኝነት በፈረጀው የህገ መንግስት ማዕቀፍ አይፈታም ሲሉ ወጣቶቹ ገለጹ። ያገዛዙንና የወያኔን ድርድር አስመልክቶ ከአማራ ህዝባዊ ኃይል ፋኖ መግለጫ ተሰጥቷል። የአማራ ህዝባዊ ኃይል ፋኖ ላለፉት 2 አመታት በትግራይ በአማራና በአፋር አካባቢዎች በተደረገው የእርስ በርስ ጦርነት በአገራችን የደረሰው ቁሳዊና ሰብአዊ ውድመት አሳዛኝና የሚያስቆጭ ክስተት መሆኑን ይረዳል። በተለይም ልዩነትን በሰላማዊ መንገድ መፍታት የሚቻልበት እድል ለሁለት አመታት ተዘግቶ ግብታዊነትና ጀብደኝነት ባጠቃቸው ጥቂት ፖለቲከኞች ምክንያት ሀገሪቱ ውድ ዋጋ መክፈሏን ታሪካዊ ስህተት እንደሆነ እንገነዘባለን ብለዋል። ከዚህ አኳያ የአማራ ህዝባዊ ኃይል ፋኖ ሁለቱ ጸረ ህዝብ ኃይሎች ለሁለት አመታት ከቆየ ጦርነት በኋላ ተፈጻሚነት ባይኖረውም የተኩስ አቁም አደረግን ብለዋል። ይሁን እንጂ አደረጃጀታችን በነቢብም ሆነ በገቢር በተደጋጋሚ እንዳረጋገጥነው የአማራ ህዝብ ጥያቄ የሚፈታው በአማራ ልጆች ተሳትፎ ብቻ መሆኑ እየታወቀ የጦርነቱ የግፍ ጽዋ የተጋተውና የስምምነቱ ውጤቶችን በቀጥታ የሚመለከቱት የአማራ ህዝብ በቀጥታ የድርድሩ ተሳታፊ የሚሆንበት መደላድል ሳይፈጠር በሁለቱ ወገኖች መካከል የተደረገው ስምምነት መሰረተ ቢስ ነው። በተለይም ወያኔና ኦነግ ከ1983 ዓመተ ምህረት በፊት በኤርትራ ስንአፍ ያደረጉት ስምምነትና ወያኔ መዋቅራዊ ቅርጽ ያስያዘውን የአማራ ጨቋኝነት ስሁት ትርክት መነሻ አድርጎ የተቀረጸውን የኢፌድሪ ህገ መንግስት የሚያጸና ስምምነት መደረጉ በእጅጉ አሳስቦናል። መግቢያው ላይ ያማራን ጭቆና ለመቀልበስ እንደተዘጋጀ ራስን በሚገልጸው ህገ መንግስት ማዕቀፍ የሚፈታ ያማራ ችግር እንደሌለም በጽኑ እናምናለን ሲሉም አክለዋል። ያማራ ህዝብን ጥያቄ በህገ መንግስቱ መሰረት እንፈታለን ማለት ጥያቄውን ከመወሳሰብ ያለፈ ውጤት እንደሌለው ግልጽ ነው። ይልቁንም ይህንን ህገ መንግስት ለማሻሻል በታገሉ እና መሰዋትነት በከፈሉ በርካታ ያማራ ልጆች ተጋድሎ ላይ መቀለድ እንደሆነ እንረዳለን ብለዋል። በመሆኑም መሰዋትነት የከፈልንለት ያለ አላማችን እንደመሆኑ መጠን ያማራ ህዝባዊ ኃይል ፋኖ ያማራ ህዝብ ጥያቄ ተገቢ ምላሽ እስኪያገኝ ድረስ የሚኖረንን ሁለንተናዊ ሚና አጠናክረን የምንቀጥል መሆኑን እያረጋገጥን ህዝቡንም በቀጣይ የምናደርጋቸውን የትግል ጥሪዎች እንደከዚህ ቀደሙ ሁሉ በቁርጠኝነት እንዲሳተፍ ጥሪያችንን እናስተላልፋለን። ህገ መንግስት ማሻሻል የማንነትና የውክልና ጥያቄን ጨምሮ ቁልፍ የአማራ ህዝብ ጥያቄዎች የሚፈቱት ከህገ መንግስት ማዕቀፍ ባሻገር መሆኑ ታውቆ ለዘላቂ ሀገራዊ ሰላም ሲባል አገዛዙን ይህንን ግንዛቤ ውስጥ ያስገባ አዲስ ስልት እንዲቀይስ እንጠይቃለንም ብለዋል። የአማራ ህዝብ መብቱን ማስከበርና ዓለም አቀፋዊ ተደማጭነት ማግኘት የሚችለውን ራሱን በሚገባ ሲያደራጅ ብቻ መሆኑ ይታወቃል። ከዚህ አንጻር ከዚህ በፊት በተለያዩ የአማራ አደረጃጀቶች የምናውቃቸው ወንድሞቻችን ያነሱትን የድርድር ውክልና በተመለከተ በመርህ ደረጃ የምንደግፈው ሲሆን ህዝቡንም በእነኚህና በሌሎች በአማራ ህዝብ ጉዳይ ላይ በሚሰሩ ጠንካራ አደረጃጀቶች ተሳትፎ እንዲያደርግ ለመላው የአማራ ህዝብ ጥሪ እናቀርባለን በማለት መግለጫቸውን ቋጭተዋል። በኦሮሞ አርሲ ዞን ጀጁ ወረዳ ዘርን መሰረት ያደረገ ግድያ መፈጸሙ ተነገረ። በአርሲ ዞን ጀጁ በተባለ ወረዳ አሸባሪው የኦህዴድ ኦነግ ቡድን ጥቅምት 23 2015 በፈጸመው ዘር ተኮር ጥቃት ሁኔታ ዶሮ ቀበሌ አዲስ ህይወት በተባለ የገጠር ከተማ አንዲት አቅመ ደካማ እናትን ጨምሮ የአራት ሽማግሌዎችን ህይወት መቅጠፉን መረጃዎች አረጋግጠዋል። በተመሳሳይ ጥቅምት 20 2015 ዓ.ም ተመረጥ ከመሽቱ 2 ሰዓት በፈጸመው ሽብር አንድ ወጣትን በአሰቃቂ መልኩ ገድለው አስከሬኑን በአደባባይ አስጥተዋል ሲሉ የዚያው አካባቢ ነዋሪዎች ተናግረዋል። በአጠቃላይ አሁንም በቦታው ላይ ከፍተኛ የሆነ የኦነግ ስብስብ የባሰ እልቂት ከመፈጸሙ በፊት የሚመለከተው አካል መፍትሄ እንዲሰጥና እኛ ነዋሪዎችን ከኦነግ ከበባ እንዲያስወጣን ሲሉ የችግሩ ሰለባዎች ተማጽነዋል። በሸዋ በባኮ ትምህርት ቤት ወረዳ ስር የሚገኙ ቀበሌዎች ላይ ከፍተኛ የሆነ የኦነግ ኃይል መሽጓል ተባለ። ሸዋ በባኮ ትምህርት ቤት ወረዳ ስር የሚገኙ ቀበሌዎች ላይ ከፍተኛ የሆነ የኦነግ ኃይል መሽጓል ሲሉ ነዋሪዎች ገልጸዋል። በዚህም የተነሳ በሰሞኑ የባኮ ትምህርት ቤት ወረዳ አገዛዝ በከተማዋ ለሚገኙ ማህበረሰቦች የራሳቸውን አትርፉ ድምጽ እያሰሙ ዛሬ ላይ በከበባ ውስጥ ሆነን ያሳለፈን ቢሆንም የደረሰልን አካል ግን የለም ሲሉ ገልጸዋል። በአሁኑ ሰዓት የባኮ ከተማን ለመውረር የተዘጋጀው የኦነግ አሸባሪ ቡድን በከተማዋና በዙሪያዋ በሚገኙት አካባቢዎች መሽጓል። ከመሸገባቸው አካባቢዎች መካከለም ጋጆ ሽቦቃ ለጊያ ምስራቅ ወለጋ ስር የምትገኝ ቀበሌ በጨራና ባሪ አቦ ሲሆኑ ህዝብ ፍትህን ተነፍጎ ከፍተኛ ሰቆቃ ውስጥ እንደሚገኝም ተገልጿል። ከግምቢ ወረዳ በስተቀር የምራብ ወለጋ ዞን አካባቢዎች በኦህዴድ ኦነግ ኃይሎች ቁጥጥር ስር መውደቃቸው ተነገረ። ያሸባሪው ታጣቂዎቹ በቁጥጥር ስር ባዋሏቸው ከተማዎች ያገኙአቸው ንጹሃን ገድለዋል እየተባለ ሲሆን እስካሁን ምን ያህል ሰዎች እንደተገደሉ ለማወቅ አዳጋች መሆኑ ተገልጿል። ከነቀምት ግምቢ አሶሳ ያለውን የፌደራል መስመር ከሳምንት በፊት የዘጉት ታጣቂዎቹ በምራብ ወለጋ ዞን ስር ያሉትን መንዲ ነጆ ቢንጓ ቄሊጡ ንግር አባሲና ሌሎችንም ከተሞችን በቁጥጥራቸው ስር ማድረጋቸውን ነው ያይን እማኞች ያረጋገጡት። በተለይ መንዲ ከተማ ላይ ግድያ ዘረፋና ንብረት ውድመት የፈጸሙት አሸባሪዎቹ በማረሚያ ቤት የሚገኙ እስረኞችን ፈተው ለቀዋል። አጠቃላይ የምራብ ወለጋ ዞን ዋና መቀመጫ ከሆነችው ግምቢ ከተማና ከግምቢ ወረዳ በስተቀር ሌሎች የዞኑ አካባቢዎች በታጣቂዎቹ ቁጥጥር ስር መውደቃቸውን ለመረዳት ተችሏል። ይህ ሁሉ ግፍና ሰቆቃ ጭፍጨፋ ሲፈጸም አገዳዙ ያን አካባቢ እንደማያውቀው ሁሉ ፊቱን አዝሮበት ይልቁንስ ካሸባሪዎቹ ጎን በመሰለፍ በነፍስ ወከፍ መሳሪያና እንዲሁም በቡድን መሳሪያ ድጋፍ በማድረግ ያጠናከረ ህዝብን እያስጨረሰ መገኘቱ እጅግ ያሳዝናል ሲሉ የሀገር ሽማግሌዎች ያሳባቸውን አካፍለውናል። በሰዓቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ድርጅቶቻችን ጋር አብራችሁን ቆዩ።
ድርጋቢዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ከአድማጮች የሚቀርቡ ነጻ አስተያየቶች ለሚቀርቡበት መርሃ ግብር ይችን ደብዳቤን ለኛ የኢሃፓ አባላትና ደጋፊዎች ለሐቅ ግንባሮቻቸውን ሳይጥፉ ለኢትዮጵያና ለተገፋው ለጉስቁሉ ህልቆ መሳፍርት የኢትዮጵያ ህዝብ ለተሰውት መታሰቢያ ተወነልኝ። የህዝባዊ ትግል አባቶች እነ ጸገዬ ወይን ደብተራው፣ ኃይሉ ገብረ ዮሐንስ ገሞራው፣ ሳሙኤል አለማየሁ፣ ትርሲት ተገኘ ሞገስ ወዘተ ስንቱን አንስቼ ስንቱን ትቼ ሆኖብኝ ነውና በአገራችን ፍትህ ርትዕ ዴሞክራሲ ካለ አንዳች ገደብ ፍትሃዊ የሀብት ክፍፍል እንዲሰፍን ሳያሰልሱ በተመቻቸው ባንደበታቸውና በብዕራቸው እስከ መጨረሻዋ ህቀታቸው ታግለው በማለፋቸው ልንኮራባቸው ልንዘክራቸው የግድ ይለናል። ይህች ደብዳቤ ሁላችንም የኢሃፓ አባላትና ደጋፊዎች የቱን ያህል ለዲሞክራሲ እየታገልንን የቱን ያህል ኢሃፓ ላይ የሚቀርቡ ጥላሸቶችን ለመጥረግ እና ከጠጠር እስከ ድንጋይ የሚወረወሩትን ትቢያ እያደረግንን የሚለውን ጥያቄ እንድናብሰለስለው መጠየቅ ወዳለሁ። ኢሃፓ በነፈሰበት አይነፍስም፣ በሞቀበት አይዘፈዘፍም፣ እሳት በነደደበት እየጫረ አይሞቅም። ኢሃፓ የፖለቲካ አባይ ጠንቋይ፣ በቃን አወቅን ለሚሉ የፖለቲካ ፈሪሳውያን፣ ለሐሳዊ መሲህ የፖለቲካ ሰባኪያን መቅሰፍት መርገምት ነው ሲባል እየተወራረሰ እዚህ የደረሰ ታሪክ ስላለው ሲሆን ዛሬ ይህን ግዴታ ስንቶቻችን እየተወጣ ነው፣ ስንቶች ባላየና ባልሰማ እያለፍ ነው ይሆን የሚለውን ጥያቄ አነሳና እያንዳንዳችን የየራሳችንን ጉድለቶች ለመክላትና ለማስተካከል በንጹህ ክሊና ቃል እንግባ እላለሁ። ያፓ ህዝብንና በስሙ የሚነግዱ ቡድኖችን፣ ጎሳንና በስሙ የሚነግዱ ጠባብ ጽንፈኞችን ነጥሎ ምን ጊዜም ቢሆን ከህዝብ ጎን በመቆሙና የሀገሩን ብኩርናና ሉዓላዊነት በጥቅማ ጥቅም አሳልፎ ባለመስጠቱ በኢትዮጵያ ጎረቤት አገራትም በአሜሪካና በአውሮፓም በበጎ ዓይን ለመታየት አልቻለም። ኢሃፓ ዴሞክራሲና ህዝባዊ መንግስት የሚመነጩት እና የሚገኙት በህዝባዊ ትግል እንጂ በአሜሪካና በአውሮፓ አገራት ገጸ በረከትነት የሚለገሱ ባለመሆናቸው አሜሪካና ሸሪኮቿ የኢትዮጵያ ጉዳይን ዘዋሪዎች መሆናቸውን እያወገዘ ባለው መጠን አባላት ለዚህ አቋሙ ተገዥዎች ወይም ይህን ሲወርድ ሲዋረድ የመጣውን የኢሃፓ ምንነትና ማንነት መገለጫ ለሆነው በጽናት መቆምና መታገል ሲገባን በተለያዩ ሰበቦች ግዴታዎቻችንን መወጣት ተስኖናል። አሜሪካ የኢትዮጵያን የፖለቲካ ጣፈንታና የኢኮኖሚ ፖሊሲንና የእድገት አቅጣጫን የምትመለከትና ረቂቅ ንድፎችን አቅርባ የምትጸድቅ ናት። እነኚህን የአሜሪካ ፍላጎቶችን የማስፈጸሚያ ክንዶች የዓለም ባንክና የዓለም የገንዘብ ድርጅቶች ናቸው። ይህ የታወቀና አሜሪካ በታሪኳ ህዝባዊ አብዮቶችን ለማኮላሸት ስትሰማራ እንጂ ስትደግፍ አንድም የታየበት አጋጣሚ የለምና በአሜሪካ የውጭ ጉዳይ ህንጻ ፊት ለፊት በሚደረጉ የተማጽኖ ጩኸቶች ኢሃፓ ሆኖ መሳተፍም የሚያስነቅፍ ብቻ ሳይሆን የሚያስረግም ነው። በተመሳሳይም በአማራ ጉዳይ፣ በትግራይ ጉዳይ፣ በኦሮሞ ጉዳይ ወዘተ እየተባለ ከአሜሪካ ኮንግረስ አባላት ጋር መዶለትም የኢሃፓ ባህሉም ባህሪውም አይደለምና እንዲህ መሰል በትግል ስም የሚደረግ መሞዳሞድ በህዝብ መቀለድ ነውና ጫ ብለን በማስተዋልናየው ይገባል። አንዳንዶቻችን ሻቢያ የትኛውንም የአማራ ተፋላሚ ለማሰልጠን ያሰማውን ጩኸት ከበጎ ቆጥረ ነው ሻቢያ ያቋም ለውጥ እንዳሳየና ለኢትዮጵያ አንድነትና ለዓላዊነት የመቆም አዝማሚያ እንዳሳየ ራሳችንን አማለን ይሃባም ሻቢያን ማውገዙን ገታ እንዲያደርግ ስንወተውትና ራሳችንን በገዛጃችን ስንቦጭ ከርመናል። እንዲሁም ጥቂት የማንባል የትግራይን ህዝብ በወያኔ ደጋፊነት ስንኮንነው በተመሳሳይ ሚዛን ያማራን የኦሮሞን ህዝብ እንዴት መመዘን ተሳነን? የትግራይ ህዝብ ላለፉት 50 አመታት በወያኔ የደረሰበትን መከራ የመቋቋም አቅም ማጣቱን እንደ ድክመት ቆጥረን ውግዘት ማውረድ የፖለቲካ ነውር ነው። የትግራይ ህዝብን በፖለቲካ ልምሾነት ከፈረጅ ለምንድነው የወለጋን የአርሲን የሐረርን የጉጂን ህዝብ በተመሳሳይ ማውገዙ ላይ ገታ የምንለው? ለምንስ ይሆን ያማራ ተማሪዎች ተጠልፈው ያማራ አርሶ አደሮች እየታረዱ ያማራ ተፈናቃዮች የሮሮ ድምጽ እየታፈነ ያማራ ወጣቶች በፋኖ አባልነት በጥይት እየተገደሉ እየታፈኑ መደረሻቸው እየጠፋ ባለበት አማሮች ባህር ዳር የተከፈሱትን በስማቸው አዛዥ ናዛዥ የሆኑትን ገርስሰው ለመጣል ባለማመጻቸው በተመሳሳይ መመዘኛ የማይቀመጡት ብለን ልንጠይቅ የግድላል። የጊምቢ የደምቢዶሎ የሆሮ ጉድሩ የፊንጫ ያምቦ ወዘተ ህዝብ በንጹሃን መታረድና መጨፍጨፍ ባይኑ ያየው በቅርበት የሰማው በመሆኑ የሚሰማው ስሜት ከተቀረው የኢትዮጵያ ህዝብ ባይብል አንሰም ባለፈው ሰሞን አንድ ሁለቴ ያልታሰቡ እንደወረደ ከወዲያ ወዲህ ሲላጉ የነበሩ ኮሎኔሉ ለኢትዮጵያ አንድነት ስለቆመ መደገፍ አስፈላጊ መሆኑን ደርሰው ያገር ሐሳቢነታቸውን ያንገበገባቸው ይመስሉ የሃፓን በግትርነት ማብጠልጠል ጀመር ማድረጋቸውን ሰምቼ ነበር። እዚህ ላይ ተጠየቁን ማንሳት አለብን ብልጽግና ለኢትዮጵያ ቆሟል ከተባለ ወያኔም ኢትዮጵያ ይላል ወያኔም ብልጽግናም ህዝብ አፈናቅለዋል ጨፍጭፈዋል በጅምላ መቃብሮች ቀብረዋል። ሁለቱም ለኢትዮጵያ አንድነት ጸሮች ሁለቱም አገር አፍራሾች ሁለቱም ተራ ወሮበላዎች ሁለቱም አገሪቱን ግጠው ባጥንቷ ያስቀሩ ዘራፊዎች ሁለቱም የአሜሪካ ቡችሎች ሁለቱም ያገርን ጥቅም ለባዕዳን አሳልፈው ሻጮች ናቸውና ልናወግዛቸውና ልንታገላቸው የግድ የሚሆነው ለዚህ ነው። ብልጽግናን ደግፎ ኦነግን አለመደገፍ አይቻልም እኮ። ወደ ተነሳውበት ቅድመ ነገር ስመለስ ይሃፓነትን በቃለ ነባቢ ብቻ ሳይሆን በግብርም ማስመስከር ይጠይቃል። ከማንበብ የተጋጨ ይሃፓነት ለይሃፓ እባጭ ሆናልና የይሃፓ አመራርም ማንበብን እንደ አንድ ግዴታ ማውረድና ሊነበቡ የሚገባቸውን መጠቆም የትግል አይኖቻችንን ያጠራል የትግል አቋማችንን ያጠነክራል የሚል እምነት አለኝ። እንደ ተገመተው ወያኔና ብልጽግና ህዝብን ጨፍጭፈው የአፋርን መሬት ወልቃይትን ራያን በመስጠትና በመውሰድ መስማማታቸው የኢትዮጵያና የህዝቧ ጣላቶች በስያሜ ቢለያዩም በግብር ግን የኢትዮጵያ ጣላቶች ናቸውና የወቅቱ የኢሃፓ የትግል ኢላማ ጸረ አንድነትና የግንጠል ኃይሎችን መፋለም በመሆኑ ክብርና ሞገስ ይገባዋል ላለው ድል ለኢትዮጵያ አንድነት ለሚፋለሙ የአርበኛ ኃይሎች ኢትዮጵያ ታቸንፋለች። በዚህም ደብዳቤያቸውን ያጠናቀቁት ደቀ ገሞራው ከዋሸራ ጎጃም ናቸው።
ሰላም እንደምን አላችሁ ፍኖቶች? ደቡብ አፍሪካ በተካሄደው ድርድር በዋናነት ወያኔን ማትረፍ ተችሏል። የቤት ባሪያዎቹ ይዋጅው ከመጫወት ውጭ ምንም ሚና ስለማይኖራቸው ስለነርሱ ብዙም መጨነቅ የለብንም። ይሁን እንጂ ከራሳችን ከቀጠናው ጥቅም አንጻር ትኩረት የሚፈልጉ ጉዳዮች እነሳሉ። በዚህ ድርድር ችግሮችን ለመፍታት የተቀመጠው ዋና አቅጣጫ ህገ መንግስቱና ህገ መንግስታዊ ስርዓቱ ነው። በዚህ መርህ መሰረት ዋናዎቹ ተጠቃሚዎች ወያኔ፣ ኦህዴድ፣ ኦነግ አገዛዙ ናቸው። ምክንያቱም ይህ ህገ መንግስትና ህገ መንግስታዊ ስርዓት ጸረ ኢትዮጵያ መሆኑ የታወቀ ሀቅ ነው። ይህ ድርድር ዋናውንና ወሳኙን የማንነት የወሰን ጉዳይ ወልቃይት፣ ጠለምትና ራያ በማድበስበስ ያለፈው በመሆኑ ችግሮች መቀጠላቸው አይቀርም። በዚህ ጦርነት ብዙ ጉዳት የደረሰባቸው አማራና አፋር በድርድሩ ባለመወከላቸው የሰላም ስምምነቱን ዘላቂነት ጥያቄ ውስጥ ከተዋል። በዚህ ጦርነት ዋና ግብ ወያኔን ማክሰምና መልክቱን አሳሰውና ስሙን መጠቀም ወንጀል የሚሆንበትን ስርዓት ማስፈን ማንበር መሆን ሲገበው ወያኔ ህልውናው እንዲቆይ ተደርጓል። ወያኔ በኢትዮጵያ የፖለቲካ ምህዳር ተሳትፎ እስከቀጠለ ድረስ ለኢትዮጵያም ሆነ ለምስራቅ አፍሪካ የሰላም ስጋት ሆኖ መቀጠል አይቀርም። ወያኔ በመርጫ አሸንፎ አካባቢውን ማስተዳደሩ ስለማይቀር ለህዝብ የስጋት ምንጭ ሆኖ ቀጥሏል። ወያኔ በአማራና በአፋር ህዝብ ላይ ለፈጸመው የዘር ማጥፋት የጦር ወንጀልና በሰባዊነት ላይ ለፈጸመው ወንጀል ተጠያቂ ስለማይሆን ቁርሾው ከህዝባችን ጋር አብሮ ይቀጥላል። በአማራና አፋር ህዝብ ላይ የደረሰው ኢኮኖሚያዊና ማህበራዊ ጉዳት ተገቢው ትኩረት ባለመሰጠቱ እነዚህን አካባቢዎች መልሶ የማልማትና ማህበራዊ ምስቅልቅሉን የማስተካከል ስራዎች ዝቅተኛ ነበሩ፣ ጭራሽም ይጠፋሉ። በስንዴ ማሳ በመስኩ ላይ ደግሞ ወያኔ ህገ መንግስቱን አክብሮ በትግራይ አካባቢ ውስጥ በህጋዊ ፓርቲነት እንዲቀጥል እያደረገ ይገኛል። አገዛዙ ወያኔ ህገ መንግስቱን ታክብር አላለም፣ ሰማይ ዝቅ ምድር ከፍ ይላል እንጂ ወላጅናቱ ወያኔ ከእንግዲህ ወዲህ በኢትዮጵያ ምድር ላይ እህል ውሃ አይኖራትም። የወያኔ ጀንበር ላይመለስ ጠልቋል። በወሬና በፓስተር ጠባይ በተናገረው ነገር በዋረው ወሬ ሁሉ አሜን አሜን የሚል መንጋ አይጠፋምና ይህ አገዛዙ ኮሎኔሉ እውቀት በአእምሮ አለመኖሩን አፉ ብቻ ምላሱ ላይ የመናገሩን የሚያስመሰክሩ በርካታ ከላይ የጠቀስናቸውን የውሸት ፕሮፓጋንዳዎችን ሲነዛ ከርሟል። አገዛዙ እንዲና እንዲያ ብሎ የቀድሞ አለቆቹን እታደጋለሁ በማለት አሁን ህይወታቸውን ለማትረፍ በሴራ ላይ ይገኛል። አገዛዙ ጥቅምት 24 2013 ዓ.ም በትግራይ በግፍ ያሰረዳቸው ያስጨፈጨፋቸው ደመ ከልብ ያስደረጋቸው ምስኪን ወታደሮች ደም በከንቱ እንዲቀር አድርጓል። ጊዜ ጠብቆ ለፍርድ መቅረቱ ግን የማይቀር ክስተት ነው። ስለዚህ የኢትዮጵያ ከአገዛዙ የበለጠ ጥላት የላትም። ይህን ታሪካዊ ጥላት ሁሉም በየዘርፉ እንዲታገለው መልእክቴ ነው ሲል ሳሃሉ ንብረት ከመገናኛ መልእክቱን ቋጭቷል።
የኢትዮጵያ አንድነት ድምጽ ሬዲዮ ዝግጅት ክፍል ሰራተኞችና አድማጮች በሙሉ ውድ ፍኖተዎች፣ የዛሬው አስተያየቴ ከላይ በተቀስኩት ርዕስ ላይ ነው። ሚዛናችሁን የሚያልፍ ከሆነ ለአድማጮች አቅርቡልኝ። በአገራችን ኢትዮጵያና በህዝቧ ላይ ከ1983 ዓ.ም ጀምሮ ለተፈጠሩት ዘርፈ ብዙ ችግሮችን ዋና ተጠያቂ ህወሓት ነው። አጃቢዎቹ ኦነግ፣ የኦሮሞ ህዝብ ዴሞክራሲያዊ ድርጅት ያሁኑ የኦሮሞ ብልጽግና ፓርቲ፣ ኢህዴን፣ የኢትዮጵያ ህዝብ ዴሞክራሲያዊ ንቅናቄ፣ ቀጥሎ በወያኔ ትእዛዝ ወደ ብሔረ አማራ ዴሞክራሲያዊ ንቅናቄ ያሁኑ የአማራ ብልጽግና ፓርቲና ደህዴን፣ የደቡብ ህዝቦች ዴሞክራሲያዊ ንቅናቄ ያሁኑ የደቡብ ብልጽግና ፓርቲ ነበሩ። የሚገርመው ሁሉም ከሚጠሉት ህዝብ ስም በኋላ የማያምኑትን ዴሞክራሲያዊ ቃል በመጨመር ህዝብን ማጭበርበራቸው ነው። መልከተፉን በስም ይደግፉ እንደሚባለው ነው ነገሩ። ሻቢያም በመለስ ዜናዊ በኩል የወያኔ አለቃ በመሆን አሁን ደግሞ በዘረኛው አብይ በኩል የብልጽግና ዋና እቅድ አውጪ በመሆን ከአገሪቱ የውጭ ጠላቶች ጋር በማበር በኢትዮጵያ ላይ ችግር ሲፈጥሩ ቆይተዋል። እነዚህ ቡድኖች ለኢትዮጵያና ለኢትዮጵያዊነት የቆሙትን ኃይሎች ከድርጅት እስከ ግለሰብ ያሉትን ያጠፉ የአገርና የህዝብ ጸሮች ናቸው። ሰሞኑን ጥቅምት 23 ቀን 2015 በደቡብ አፍሪካ በፕሪቶሪያ ከተማ የኢትዮጵያና የህዝቧ የአገር ውስጥ ጠላቶች መካከል በኢትዮጵያ የውጭ ጠላቶች በአሜሪካና በተባበሩት መንግስታት ታዛቢነትና ዋና አቀናባሪነት የተደረገው ስምምነት ወያኔን ለሌላ ጊዜ ጦርነት ዝግጅት እንዲያደርግ እድል የሚሰጥ መከላከያ ሰራዊቱ በወያኔ ላይ ሲያደርገው የነበረውን እንቅስቃሴ የሚገታና ለወያኔም ፋታ የሚሰጥ በወያኔና በአብዩ ሸኔ ከፍተኛ የሰውና የንብረት ውድመት የደረሰበት አማራንና የአፋር ህዝብን በተለየና በሌሎችም ኢትዮጵያውያን ላይ የደረሰውን ግፍና ጥቃት ከግምት ውስጥ ያላስገባ ወያኔ ህዝብ ፈሽቶ በጉልበት ወደ ትግራይ ከልሎ ወስዶ የነበረውን ያማራ ህዝብ በትግሉ ወደርሱ ወ2013 የመለሰውን የወልቃይትና የራያ መሬቶችን ጉዳይ ሳይነሳ ያለፈና እንዲያውም መከላከያ ሰራዊቱ የተጠቃበትን ሁለተኛ አመት በሚያስታውስበት ቀን ጥቅምት 24 ሰራዊቱን ሲያስፈጁ የነበሩት እነጌታቸው ረዳ በመዝናናት ላይ ይገኛሉ። የኢትዮጵያ ህዝብ ተደረገ በተባለው የውሸት ስምምነት ድራማ ሳይወናበድ ያብይ ተከፋይ ካድሬዎች ኢትዮጵያ አሸነፈች ይያሉ ለሚነዙት ያዘዘናዎች ሳይታለል የኢትዮጵያና የህዝቧ ትንሳኤ እነዚህ ጸረ ህዝብ ድርጅቶች ሲወገዱ ነውና ይህን ተግባራዊ ለማድረግ እንደ 1966ቱ 1997 2008 እና 2010 ዓመተ ምህረቶች በጋራ ትክል ማካሄድ ያስፈልጋል ሲሉ መምህር ዳዊት ሱጌቦ ከዝዋይ ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልኝ ውድ ፍኖቶችና በየሳምንቱ አርብ የሚተላለፈውን የፍኖተ ዲሞክራሲ ሬዲዮ የደብዳቤዎች አምድ አድማጮች በሙሉ ውድ አድማጮች ሆይ የዛሬውን መልእክቴን ገና ለገና ከወያኔ ጋራ እየተደረገ ባለው ጦርነት የበላይነት ይዘናልና ከእንግዲህ ወያኔ ምንም እንኳን አፈር ልሳ መነሳት ልምድ ያላት እባብ ብትሆንም ከእንግዲህ መንግስት ያሸንፋል በሚል ግምት ብቻ ከመከላከያ ጎን ቆሞ ወያኔን ክፉኛ የተፋለመውን ፋኖን ጠንከር ያሉ አባሎችም ጭምር ከቤትም ሆነ ከጦር ሜዳ እየለቀመ በየእስር ቤት ማጓር ተያይዞታል። ይህ መንግስት ምን ያህል አንካሳ ፖለቲካ ጉዞ እንደሚጓዝ ቁልጭ አድርጎ እያሳየ ነው። ጠላት አይየል ሲል ኑ ተባበሩን፣ ወራሪ ኃይል ሲመጣና ጦርነቱ ጋብ ሲል በሉ እናንተ አሁን ወደ ቤታችሁ ሂዱና እረፍት አድርጉ ማለት ሲገባው በተገላቢጦሽ ያሳደደ እስቤት ማጎቱ ራሱ ኮያኔ ባልተናንሰ መልኩ ብልጽግና ጦርነት ከሌለው እየዋሸ በሰላም እንደማይኖር እያወቀው ሄደዋል። ለዚህ ሆነ አልፋኖን ከጠላት በላይ ጠላት አድርጎና ፈይዶ ይህን ያህል ግፍና አፈና የሚፈጸምባቸው ታዲያ እስከመቼ ይሆን? ይህ መንግስት የሚባለው ጉድ ከመንግስቱ ኃይለ ማርያም እስከ አብይ መንግስት ድረስ ሲዋሽና ሲቀጥር አልፎም በተለይ አገሩን ከእርሱ በላይ የሚወደውን ወጣት ትውልድ እንደ ጎመን ሲቀጥር በዝምታ አይን የምንመለከተው እንግዲህ ወገኖቼ እስከመቼ ይሆን? ፌደራልም ሆነ የአማራ ብልጽግና ባለውለታ መሆን የሚገባቸው ፋኖ ላይ ሁለቱም በጥምር እየወሰዱ ያሉት እርምጃ እንዲወሰደ የሁሉም ዜጎችና እንዲሁም አብሮ በጦር ሜዳ ሲዋደቅ በተግባር በአይኑ ያየው መከላከያ ኃይል ራሱ መንግስትን የፋኖ ውለታ ይህ መሆን እንደሌለበት ማሳሰቢያ መስጠትና ጥያቄ ማቅረብ አለበት ተብሎም ይጠበቃል። ከዚህ ጋር በተያያዘ አሮጊቷ ወያኔ በእርቅ ስም ለመዳን ለሚደረገው ድርድር ለመደራደር የፌደራል መንግስት ያንን ያህል ርቀት ከመሄዱ በፊት እነሰኛ ሰላም ፈላጊ መንግስት ቢሆን ኖሮ ከሁሉ በፊት ቤቱን አጽድቶ ነበር ወደ እርቅ የተባለ ቦታ መሄድ የነበረበት። ይህ መንግስት ቀደም ሲል ከወያኔ ጋር በሚስጥር ተሰብስቦ በወሰነው መሰረት ለእርቁ ችግር ፈጣሪዎች ፋኖ ስለሆኑ እነሱን እየመታ ስለሆነ ለእርቅ ዝግጁ ከሆናችሁ አትጠራጠሩ እንታረቅ እንደማለት ያህል ይመስላል። በየምክንያቱ ፋኖን እያሳደደ እስር ቤት የሚያጎራቸው ሰው እዚህ ላይ ስለፋኖ ጉዳይ ካነሳን አይቀር ብልጽግናም እርምጃውን አጠናክሮ ጦርነቱ እንደ አሰበው ከጨረሰ ምናልባት አንዳንድ ጠንከር ያሉ የመከላከያ ኃይል አባሎችም ሆኑ መለቀማቸው አይቀርላቸውም የሚሉ ወገኖች ቁጥር ብዙ ናቸው። ይህ መንግስት ፋኖን ለማጥፋት እየተጠቀመ ያለው ምስጢራዊ ስልት ይህንን ይመስላል። ቀደም ሲል ከወያኔ ጊዜ ጀምሮ እስካሁን ድረስ ከሌሎቹ በየአካባቢው ተወላጆች የሚተዳደር ሲሆን አማራ ግን እናቴን ያገባ ሁሉ አባቴ ነው የሚል ተረትና ምሳሌ ባለቤት አድርጎት አማራ በአማራ ተወላጅ መመራት የተከለከለ ይመስል አማራ የራሱ መሪ እንዳይመርጥ በስውር ተወስኖ ስለነበረ ያኔም እነበረከት ሲሞን ዛሬም ደግሞ ለኦዴዱ ሽመልስ ተጠሪ የሆኑ መሪዎች ብቻ አማራ እንዲመሩት የተደረገው። ይህ ቡድን ተቆርቋሪው ፋኖ አሳዶ በመግደልና በማሰር ላይ የተጠመደ ቅጥረኛ በአዴኖች ወይም የአማራ ብልጽግናዎች ዛሬ ከሽመልስ ጎን ሆናችሁ ሽመልስ ኦሮሚያ የምትባል አገር እንዲመሰረት ከጎኑ ቆማችሁ የምታደርጉት ከንቱ ፖለቲካ ትታችሁ የአማራ ሮሮ እንድትሰሙ ሲሉ በተደጋጋሚ ብዙሃን ሀሳብ የሰነዘሩ ሲሆን እናንተ ግን በየጊዜው እያሳያችሁ ያላችሁት የፖለቲካ ጉዞ የህዝቡን ብሶት ወደ ጎን ትታችሁ የአብይና የሽመልስ ጉዳይ ፈጻሚዎች ሆናችሁ ስለተገኛችሁ በሬ ግምት የአማራ ህዝብ የእናንተ ምንነት ቢጠራጠር አይፈረድበትም። እናንተ ጥራሽ የደደቱ ታምራት ላይና የበረከት ስምዖን ካባ ደረባችሁ ናችሁ። ባለ ህዝቡ ተቆጥቶ ቢነሳባችሁ ህዝብ ስተታችሁ አይ ስተታ አይሆንም። ይህን በተመለከተ ከዚህ ቀደም ብዙ ሰዎች በአስተያየት ገጽ ላይ በተያዘ ገጽ በጽሑፍ አስፈረው አይተናል። በሚዲያም ሲነገር በጆሮአችን ሰምተናል። የድሮ ሳይረሳ አሁንም ስለ ትህነግ ደም እንባ የደፈቀ እናድን ዘመቻ አዝማቹ ታምራት ላይኔ ያኔ ጠቅላይ ሚኒስትር በነበረበት ጊዜ ወደ ድሬዳዋ ሄዶ ህዝቡ ሰብስቦ ጠርቶ ህዝብ ፊት አማራን ህዝብ ገና ድሮ ከጥንቱ ጀምሮ እናንተ እዚህ በሰው አገር ምን ለመስራት መጣችሁ በማለት ለዛውም አማራ ተወካይ ሆኖ በነበረበት በስሙ የተሾመበት ህዝብ ለማጣራት ሶማሌዎችን እናንተ አማራ ሽርጣሞች ግመርጎታቾች ይሏቸዋል ብሎ ሲናገር የሰብሰባ ተካፋይ የነበሩት የኢሳ ንጉስ ባለቤት እጃቸውን አውጥተው ዛሬ እርሶ እዚህ የመጡት ስለ አማራ ምን ሊነግሩን ብቻ ነው የመጡት ይመስለኛል ካሉ በኋላ ግመልም የበረሃ ከብት ሀብታችን ሽርጥም የባህል ልብሳችን ነውና ቀልድን ተውና ኤርትራን አጣጥፋችሁ እንደሸኛችሁ ሁሉ እኛንም ሸኙን ብለው የኢሳው ንጉስ ሚስት በደፍረት የተናገሩት ቀን ትዝ ካለው ታምራት አማራን የታገለው ያኔ ከጥንቱ መሆኑን ረስቶ ከሆነ መልሶ ራሱን ይጠይቅ። የሰው አሁንም ስለ ኢትዮጵያ ስለ አማራ ህዝብ አንዳች ነገር ባይተነፈሰና አርፎ ጌታ አግኝቻለሁ ባለ አፉ አርፎ ቢቀመጥ ይሻላል። በነይታ ይሰው በኢትዮጵያውያን ዘንድ እንዴት ለናሙና ያህል እንኳን ታሪክ ስለ የሌለው መልሶ መላሶ አፍራሽ ቃላቶች እየተናገረ ራሱ ሲያስገምት ጊዜውን ባያበላሽ መልካም ይመስለኛል። በተረፈ ግን በድርድር በተመለከተ አቅም ባለው በተለይ ወልቃይትና ራያም በተመለከተ አቋም ብለው የተናገራቸው ቃላቶች በአየር የተንጠለጠሉና ግልጽነት የጎደላቸው የመሬቱ ባለቤት ያልወከለው ለትግራይ አደራዳሪዎችና ለአጋሮቻቸው መግቢያ ቀዳዳ የለቀቀላቸው ይመስላል። እንግዲህ ይህ መንግስት የኢትዮጵያ መንግስት ሆኖ መቀጠል ከፈለገ ማለት የነበረበት መሬቱ በጉልበት ወስዳቸዋል፣ በጉልበት ወደ ድሮ ነበረበት ወደ አማራ ግዛት ተመልሷል። መሬቱ የአማራ ነው። እኔም ሆንኩ እናንተ ይህን እውነታ ታውቃላችሁ። እባካችሁ እዚህ ጊዜያችንን ባናጠፋ፣ በሌሎች ጉዳይ እንስማማ በማለት ነገሩን ጠቅላይ ሚኒስትሩ ነገሩን መዝጋት ነበረባቸው። አቆ ይህ ሆኖ ሳለ በከንቱ ዞሮ ጥምዝሮ ዝሬው ጥምጥም መዞር አያዋጣም ሲሉ ይህን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ አዘጋጆች እንደምን ሰንብታችኋል? ያገሬ ሰው እርቁ ለይስሙላ ከሆነና ወለቢስ ሽንገላ ሆኖ ሲያገኘው ውሽልሽል ነው እርቁ፣ ውሽልሽል ነው እርቁ፣ አውድማው ይለቅለቅ በሮቹም አይራቁ ይላል። ያልታደለው መንጋ ደግሞ አንዱን ይዞ አንዱን አልፎ አንድ ለባዶ ተሸንፎ ጮቤ ረግጣል። ይድረስ አገርን እያጠፋ ሽብርና ጥላቻን መመሪያ አድርጎ ህዝብን እያስጨረሰ ያለን ዘረኛ ረመኔ ስርዓት ለምታመሰግኑ ባተሊዎች ሁሉ መቼም እውነተኛና አገር ወዳድ ኢትዮጵያዊ ሰው ኦነግንና ሻዕቢያን ደግፎ ወያኔ ብቻ ነው ጣላታችን ሊል አይችልም። ሻዕቢያም ወያኔም ኦነግ ብልጽግናም ሁሉም ካንድ ባህር የተቀዱ የኢትዮጵያ ጣላቶች ናቸው። ዘረኞች ተገንጣዮችና አረመኔዎች ናቸውና ከዝንጀሮ ቆንጆ ምን ይመራርጧል እንዲሉ ከጥቁር ውሻ ነጭ ውሻ ይሻለኛል ብሎ ምርጫ በጭራሽ ሊኖር አይችልም። አዎ አብይና እግረኛ ካድሬዎቹ በተጨባጭ በሌለና ባልተገኘ ድል ጮቤ እየረገጡ ይገኛሉ። በርግጥ ፋኖ የአማራ ልዩ ኃይልና አገር ወዳድ መከላከያ ኃይል አባላት መሬት ላይ ወያኔን አደብ እንዲገዛና አቅሙን እንዲያውቅ አድርገውታል። ካሁን በፊትም እነኚህ ወገኖች ደማቸውን አፍስሰው አጥንታቸውን ከስክሰው በወያኔ ላይ ያመጡትን ድል ያከሸፈው አብይ አህመድና ግብረአበሮቹ ናቸው። ዛሬም እንደገና ለሶስተኛ ጊዜ ሲያከሽፈው ስናይ መናደድና መነሳት ሲገባም ብሎም ትግሉን በራሱ ባብይና በኦዴፓ ብልጽግና ላይ ማፋፋም ሲገባን በሌለ ድልና ባልተመዘገበ ውል ዙሪያ ጮቤ መርገጡን ምን ይሉታል? ውሽልሽል ነው እርቁ እንዲሉ። አንደኛ ጦሩ ገፍቶ ትግራይ ውስጥ በገባበትና ወያኔ ሊያልቅለት አንድ ሐሙስ ሲቀረው የጦርነት ማቆም ስምምነት የሚጠቅመው ማንን ነው? ወያኔን። ሁለተኛ ወያኔ የፈጠረውና ኢትዮጵያን ለማፍረስ የተቀመረው ህገ መንግስታዊ ስርዓት ይከበርና ሀብለን እንደገና ወደ ነበርንበት እንመለስ የሚለውል የሚጠቅመማልን ነው ወያኔን። ሶስተኛ መሰረታዊ የሆኑ ልማቶች ባንኮች ልዩ ልዩ አገልግሎት የሚሰጡ መንግስታዊና ህዝባዊ ተቋማት መስሪያ ቤቶችና ፋብሪካዎች በሙሉ በትግራይ ውስጥ ቢከፈቱ የሚጠቅመማል ነው ወያኔ። አራተኛ ጦርነቱ ከመከፈቱ በፊት ወደ ነበርንበት ብሎ መስማማት ወልቃይት ጠገዴን ሁመራን ጠለምትንና ራያን ጨምሮ ለወያኔ ማስረከቡ የሚጠቅመው ማን ነው ወያኔን? እናስ ጮቤ እየረገጠ ያለው መንጋ ይህን ማየት አቅቶት ይሆን? ባጭሩ የስምምነቱ ውል የሚሽከረከረው በዚህና በዚህ ዛቢያ ዙሪያ ነው። አረ እየተስተዋለ ጎበዝ ወገኔ ሆይ ሐቁን ነገር ከተባለ የሚደነቅም ሆነ የሚያስደንቅ ነገር የሌለው ለይታ ስምምነት ነው። ማሰሪያ የሌለው ውለቢስ ስምምነት የርግብ እንቁላል ከእባብ የሚጠብቁ ጅላንፎች ካሉ የፈለጉትን መጠበቅና መመኘት መብታቸው ነው። መቼም ይህ ምስጢር ማለትም በደቡብ አፍሪካ የተደረገው ስምምነት እያፈሰሰ መልቀም ለለመደበት መንጋ እንብዛም ግልጽ አይደለምና ካልገባችሁ ብለን መከራከሩ ግን አይበጅም ባይነኝ። መሬት ላይ ጠብ የሚል መፍትሄ የሌለው መሆኑን ግን ሳይውል ሳያድር የምናየው ነውና የከርሞ ሰው ይበለን። የተባለው ሁሉ ቢፈጸም ኖሮ ሁሉም አምባገነኖች እግረኛ ካድሬዎቻቸውን ጨምሮ አፍሰህ ሙላዎች ናቸው የሚያረጉት ነገር ሁሉ ጥሩ ነገር እንጂ መጥፎ ነገር እናመጣለን ብለው አያውቁም። በተግባር ግን ሁሉም ነፍሰ ገዳዮች ናቸው። ወያኔም ብልጽግናም ያብይ እግረኛ ካድሬዎችና ጋዜጠኛነን የሚሉ ዛሬ ጮቤ ቢረግጡም ነገ አንገታቸውን ይደፋሉ። ለማንኛውም የከርሞ ሰው ይበለን። ተገንጣይነት ጠባብ ብሔረተኝነትና ዘረኝነት ይውደም። ኢትዮጵያዊነት ያቸንፋል። መይሳው ነኝ ከምዕራብ አሜሪካ።
ሰላም ፍኖቶች
እንደምን ሰነበታችሁ? መሰረታዊ የፍጆታ እቃዎች መወደድ አብዛኛው ኢትዮጵያዊ የዕለት ኑሮውን ለመግፋት እንዳስቸገረው በተደጋጋሚ ይሰማል። ከከተማ ገጠር ሳይሉ የኑሮ ውድነቱን ያላንኳኳበት ስፍራ እንደሌለም ነው የሚነገረው። ሌላው ቀርቶ የዘይት ጠብታ እንኳን ዋጋው ባጭር ጊዜ ውስጥ ጣራ በመንካቱ ብርቅ መሆን ጀምሯል። የዚህ ሁሉ ምክንያቱ የተረኞች መብዛትና የግንጠላ ቡድኑ የኛ ብቻ የሚሉ ሆዳሞች መበራከት ነው። ማዳበሪያ ለግንባታ አገልግሎት የሚውሉ እንደ ሲሚንቶ ያሉ አቅርቦቶችም በከፍተኛ ሁኔታ መወደዳቸው እየተነገረ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ግጭትና ጥቃት ከበረታባቸው አካባቢዎች ግድያና ስቃይን ሽሽት የሚጎርፈው ተፈናቃይ ቁጥር ከዕለት ወደ ዕለት እጅግ በጣም እየጨመረ ነው። አንዳንድ የሀገሪቱ አካባቢዎች ላይም ብርቱ ረሃብ እያሰጋ መሆኑ በተደጋጋሚ ተነግሯል። አገዛዙ ለኢንቨስትመንት በሚል ስም የደሃዎችን ቤት መኖሪያ ቀያቸውን ሁሉ እየነጠቀ ለጎዳና እንዲዳረጉ በማድረግ በዚያውም ላይ ደግሞ የዕለት ጉርሳቸውን እንኳን ገዝተው መመገብ እንዳይችሉ የኑሮ ውድነት የዋጋ ግሽበቱን ጣራ እንዲነካ አድርጎታል። አገዛዙ አደጋዎቹን ለመቀነስ ጥረት ማድረግና በጥናት የተደረገ የተደገፉ የሚላቸውን የመፍትሄ አቅጣጫዎችንም ማስቀመጥ የሚባል ሙከራ በፍጹም አይታይበትም። በሌላ ጎኑ ደግሞ አገሪቷ ላይ እድገት እየተመዘገበ ነው የሚል አይኑን ያፈጠጠው ውሸት ያስተጋባል። ቀጥረኛው አገዛዝ ተቋማትንም በስሩ ያሉ እርሱ የሚያስተዳድራቸውና የሚከፍላቸው ቀጥረኛና አስመሳይ ተቋማቱን የሀገሪቱ ኢኮኖሚ ያደገ መሆኑን እንዲያስተጋቡ በግዳጅ ተልኮ እየሰጠ ይገኛል። ይህ በእንዲህ እንዳለ አብዛኛው ነዋሪ ዛሬም እንደ አምናካቻም ነው በያቅጣጫው የኑሮ ውድነቱን እያንገላተው የኑሮ ቀንበሩ እየከበደው እንደሆነ ይደመጣል። ለመሆኑ የኑሮ ውድነት በኢትዮጵያ ምን መልክ ይዟል የሚለውን ለማየት የዓለም ባንክ ከሁለት ወራት በፊት ለህትመት ባበቃው አተተው ከሳራ በታች በሚገኙ አፍሪካ ሀገራት ባለፈው የጎርጎሪዮሱ አመት ኢኮኖሚው በ3.5% ማደጉን ገልጧል።
ይድገት እንደውም ባለፈው ሰኔ ከተመዘገበው በላይ 0.7 ጭማሪ ያሳየነው ብሏል። በኢትዮጵያ ጎረቤት ኬንያና ታንዛኒያ የኢኮኖሚ ድገት በጎርጎሪዮሱ 2022 እና 2023 ወደ 5.2 ከመቶ ያድጋል የሚል ትንቢያም ተሰጥቷል። ነገር ግን እነዚህ ከላይ የገለጿቸው ስር የወጉ ከታች ያለው ነው እውነታ ያነገቡ አይደሉም። በተለይ የኢትዮጵያ አገዛዙ ወዲህ በተለያየ ፖለቲካ ጭቆና የስልጣን ይገባኛል ሽኩቻና ሴራ የተሞላበት ጦርነት ከስር ካፈና ከግድያ ከዘረፋ አልፎ የዋጋ ኑሮ የኑሮ ውድነቱን የዋጋ ግሽበቱን ጣራ በመንካቱ በርካቶች ከኑሮ ይልቅ ሞታቸውን የሚመኙበት ዘመን ነበር። በዚህ ልክ እንደ ኢትዮጵያ ባሉ አንዳንድ ሀገራት የዋጋ ግሽበቱ መሻል አለማሳየቱንም የፖለቲካ ጭቆና ቀዳሚውን ስፍራ ይይዛል። ህብረተሰቡ የኑሮ ሁኔታው እጅግ እንደከበደው በመግለጽ እያማረረ ነው። ለመሆኑ ዓለም ባንክ የሚለውን እድገትና መሬት ላይ ያለውን የህብረተሰቡ የኑሮ ሁኔታ ሊጠጣም ያልቻለው ለምንድን ነው? ግራ ያጋባል። የኢትዮጵያ ስታቲስቲክስ ኤጀንሲ በጎርጎሪዮሱ አዲስ ዓመት ማለትም ከሶስት ወር በፊት የዋጋ ግሽበቱ 34.5 መመዝገቡን ጠቅሷል። ይህም ህብረተሰቡን ለሚያማረረው የኑሮ ውድነት ማመላካቻ ተደርጎ ሊወሰድ ይችላል። ባለፉት ጥቂት ዓመታት ሲገሰግስ የታየው የዋጋ ንረት ገፊ ምክንያቶቹ በርካቶች ከፖለቲካ ጋር የሚያያዙ አገዛዙ ሊጠየቅባቸው የሚችሉ እንደሆኑ ግልጽ ነው። የብር ምንዛሬ ተመን መዳከም ለዋጋ ንረት ምን አይነት ሚና እንደተጫወተም የኢትዮጵያ ብሔራዊ ባንክ እርምጃዎች ምን እንደፈየዱም የሚታወቅ በገሃድ የተገለጸ ነገር ነው። ጦርነት፣ ግጭት፣ የበጀት ጉድለት፣ የብር ምንዛሬ ተመን መዳከም በርትቶ በታየበት በ2014 በየወሩ የነበረው የዋጋ ንረት ከፍተኛ ነበር። የምግብ ዋጋ ንረት በየካቲት ወር ከ2013 ጋር ሲነጻጸር በ41.9 በመቶ ጭማሪ አሳይቷል። በኢትዮጵያ ስታቲስቲክስ አገልግሎት መረጃ መሰረት በ2014 ሰኔ ወር ላይ በ38 በመቶ ገደማ ከፍ ብሎ ነበር። ባለሙያዎች እንደሚሉት የምርቶች እጥረት፣ የነዳጅ ዋጋ መጨመር፣ የውጭ ምንዛሬ እጥረት፣ የውጭና ገቢ ንግድ ሚዛን መጓደል፣ በኢትዮጵያና በዓለም አቀፍ ገበያ የታዩ ቀውሶች የዋጋ ንረቱን ካበባሱ ጉዳዮች መካከል ይጠቀሳሉ። ያገዛዙ ተግባራዊ በሚያደርገው የኢኮኖሚ ማሻሻያ መርሃ ግብር ሳቢያ ብር ከዶላር አኳያ ያለው የምንዛሬ ተመን በተከታታይ መዳከምም የዋጋ ንረቱን በማበባስ የራሱን ሚና እየተጫወተ ነው። ይህ ውይይት በተደረገበት ዕለት መስከረም 26 ቀን 2015 ባንኮች አንድ የአሜሪካ ዶላር በ52 ብር ከ60 ሳንቲም ገደማ ገዝተው በ53 ብር ከ70 ሳንቲም ገደማ ይሸጣሉ። አሁንም ትኩረት በኑሮ ውድነት ለሚሰቃየው ኢትዮጵያ ያስፈልጋል። ኢትዮጵያውያን በፖለቲካ በኢኮኖሚም በማህበራዊም በውጥረትና በጭንቀት ውስጥ ይገኛሉ። መንግስት ከሌለባቸው ሀገሮች ውስጥ አንዷ ኢትዮጵያ ናት። ህዝብ በራሱ ብልጠት በራሱ በመከባበርና በልበ ሰፊነቱ ይተዳደርባታል እንጂ ህግ ብሎ ነገር መንግስት ብሎ ነገር የለም። ማንም እንደፈለገ ይዘርፋል። የትኛውም አካል እንደፈለገ ያገኘውን ይወስዳል። በመንገድ የተገኘም የተጫነ እህልም ይሁን ሲሚንቶ እንዲሁም የተለያየ ግብአት ቀድሞ ያገኘ ይወስዳል፣ ይዘርፋል፣ ያለ ተጠያቂነት ተበልቶ ይቀራል። ነዳጅም ሲሚንቶም ስኳርም ዘይትም ሌሎችም በርካቶች ከውጭ የሚገቡ የአልባሳት እና የተለያዩ የሸቀጣሸቀጥ ነገሮች በሙሉ በጉልበተኞች፣ በተረኞች፣ በገንጠላ ቡድኖች እጅ እየተዘወሩ በርካቶች በአምና በካቻምና ከአምስት ዓመት በፊት በነበራቸው ጥሪት እየተቸገሩም እንኳ ቢሆን ህይወታቸውን እየገፉ ስለሆነ አሁንም የሚችል ምሁራን የኢትዮጵያን ህልውና የሚመኝ ይድረስላቸው ሲል መልእክቱን የላከልን ልሳነ ወርቅ አክሊሉ ከጎንደር ነበር። Thank you.
እንደምን ሰንብታችኋል? በቅድሚያ ለፍነተ ዲሞክራሲ አዘጋጆችና እንዲሁም ለአድማጮች የከበረ ሰላምታዬ ይድረስ። በዚህ ዛሬ ደብዳቤ ሰሞኑን መነጋገሪያ ሆኖ በሰነበተው የሁለት ጸረ ኢትዮጵያ ኃይሎች የወያኔና ራሱን ብልጽግና እያለ በሚጠራው የኮሎኔሉ አገዛዝ መካከል በአፍሪካ አንድነት ድርጅት አማካኝነት በደቡብ አፍሪካ በተካሄደው ድርድር ተብዬ ዙሪያ ሲሆን ሲገርሙኝ ከቆዩ ጉዳዮች መካከል አንዱ ወያኔ የሚባለው መርገምት ለ32 ዓመታት ባፈሰሰው የንጹሃን ደም ባህር እየዋኘ ያለ ቡድን የአማራውን ዘር አጥፍቶ ኢትዮጵያን ለመበተን ጦርነት ቀስቅሶ እልፍ አላፍ አማራዎችን ካረገፈና የተረፉትን አንጡራ ሀብታቸውን አውድሞ ኑሯቸውን ሲኦል ካደረገ በኋላ በአብዛኛው በፋኖና ሌሎች ያካባቢ ታጣቂ ኃይሎች ብርታት ምሱን አግኝቶ በተሸነፈ ቁጥር ለድርድር ወደ ጠረጴዛ ዙሪያ የሚጋበዝበት አንዱ ሲሆን፣ ሌላው ደግሞ የተዋጋው አማራ ያለቀውም አማራ ሆኖ ሳለ ሰለባ የሆኑት በሌሉበት የኦሮሞማው አገዛዝ በአማራው ደም ብቻኛ ተደራዳሪ የሚሆንበት ነገር ነው ግርም የሚለኝ። ሁለት አማራውን በማጥፋት ልዩነት የሌላቸው አረመኔዎች ሰለባቸው ባልተወከለበት ተደራደርን ብለው ሰላም ሰላም በሚል በተመጻደቁ በሰላም ስም ማጨብጨብ ጨቅላውን ዝም ለማሰኘት ባዶ ጡጦ እንደሚሰጠው መሆን ነው። ለነገሩ ዋናው ቅራኔ ወይም ዋናው ፍልሚያ ያለው በሁለቱ ጸረ ኢትዮጵያ ጸረ አማራ ኃይሎች መካከል ሳይሆን የኢትዮጵያ ሕዝብና እውነተኛ የአንድነት ኃይሎች በአንድ በኩል ሆነው በእኩልነት ላይ የተመሰረተ ኢትዮጵያ አንድነትና ለሽግግር መንግስት መቋቋም የሚያካሂዱት ፍልሚያ ሲሆን፣ ሁለቱ ጸረ ኢትዮጵያ ክንፎች ኮሎኔሉ የሚመራው ኦነጋዊ አገዛዝና ወያኔ በሌላ በኩል ሆነው የሕዝብን ትግል ለማፈን የሚያካሂዱት ጦርነት ነው። ሌላው ሁሉ በዜጎች ሕይወት ላይ የሚቆምር የሕዝብን ትኩረት ለማሳት የሚከናወን የአምባገነኖች የስልጣን ማራዘሚያ ትዕይንት ከመሆን የሚያልፍ አይደለም። ኢትዮጵያን በጎጥ ሸንሽኖ እየበተናት ያለው የአገሪቱ ህብረ ብሔራዊ ማዕከል የሆነው መናገሻ ከተማ አዲስ አበባን አጥፍቶ አንድ ዘር ለማስፈር የውስጥ ወረራ እያካሄደ ያለው ከህዝብ ጀርባ ከባዕዳን ጋር በሚስጥር ሲደራደር የኖረው የሱዳን ጦር የኢትዮጵያን መሬት ገብቶ እንዲቆጣጠር የፈቀደው ኮሎኔል ደርሶ የኢትዮጵያ ሉዓላዊነትና የግዛት አንድነት ለድርድር አይቀርብም ለማለት መድፈሩ በአንድ በኩል ኮሎኔሉ ለህዝብ ባለው ንቀት ተራ ስብከትን ከእውነተኛ ማንነት የመለየት ችሎታ የለውም ብሎ ከማመን የመጣ ሲሆን፣ ፋሽስታዊ ደርግን የመራውና አንድ ትውልድ ቅርጥፍ አርጎ የበላው ኮሎኔል ዝምብ አልገደልኩም ባለበት አገር ይህ የኦነግ ኮሎኔልስ የሚጠላትን አገር በፍቅሯ ነደድኩ ቢለን ለምን ይገርመናል? አምባገነኖች በጎጥም ይምጡ በርዕዮት ሁሉም ግብዞች እንደመሆናቸው ሁሉ የራሳቸውን ውሸት ማመንም አይነተኛ መለያቸው ነው። የዘር ፍጅቱን አባወራ ስብሐት ነጋን ከነአባሪ ባለመንጫ በነጻ የለቀቀው ለወልቃይት ያገደውን በጀት ለወያኔ የሚለግሰው የቀድሞ አለቆቹ ወያኔዎች በባድመ ጉዳይ አልጀርስ እንዳደረጉት አለማድረጉን በየትኛው ታሪኩ ነው ሙሉ ስምምነት ይፋ ሲያደርግ የታየው? የወያኔ ዋና ኢላማ የሆኑት የወልቃይትና ራያ ጉዳይ በእነሱ ፍላጎት ካልሄደላቸው ጌታቸው ረዳ ስለድርድሩ ውጤት ጥሩ ሰጥቶ መቀበል ነው የሚለው የወያኔን ስልጡን ፖለቲካ ከየት የመጣ ነው ብሎ መጠየቅም የግድ ይላል። በዚህ ተባለ በዚያ አሳዛኙ ነገር አገር አጥፊው ጭብጨባ የተማለደ ኮሎኔሉም እስካሁን ያጨብጫቢ ችግር አልገጠበውም። ሰሞኑን የኦነጎቹ አገዛዝ ዜጎችን እየመነጠረ ባለበት ሰላም ወረደ በሚለው ተራጫጫታም ታግዘዋል። በራሱ ባዶ ትልቅነት ዘውድ ሲጭን የሚታየውና ለዚህም ሚሊዮኖች በረሃብ ጠኔ በሚሰቃዩበት አገር በ50 ቢሊዮን ብር ወጪ ቤተ መንግስት በሚል ለጠራው ቤተ አውሬ ግንባታ ወጪ ማድረጉ ብቻ ሳይሆን ብዙ የከተማ ኗሪዎችን በማፈናቀልም እንደሆነ ልብ ይሏል። እንዲያው ለነገሩ እንጂ ስንቱ ወንጀላቸውን በዚህ ደብዳቤ እንቃጣዋለን። ይህችን አጭር መልእክቴን ከማሰሬ በፊት የኦሮሞማው አገዛዝና የትግራዩ አሸባሪ ቡድን ባሉበት ምድር ሰላም ቦታ የላትም። ሰላምና መረጋጋት ለነሱ የስልጣን እድሜ ማጠሪያ ጠንቅ አድርገው ስለሚያዩት ዋስትናቸው ሽብር፣ ግጭትና ጦርነት በመሆኑ የአንድነት ኃይሎች እውነተኛውና ይበገሬው ህብረ ብሔራዊው ድርጅት ኢሃፓ በሚያስይዘው አቅጣጫ በመመራት አገር ወዳድ ድርጅቶች፣ ስብስቦች፣ አገር ወዳድ ግለሰቦች በጋራ ህዝብን በማስተባበር ታግለው በማታገል ከነዚህ ሁለት ለኢትዮጵያ መርገም የሆኑ ዘረኞች ወያኔ እና ኦህዴድ ላንዴና ለመጨረሻ የማስወገድና ወደ እውነተኛ ህዝባዊ ዴሞክራሲያዊ ስርዓት የሚወስደውን የሽግግር መንግስት በመመስረት ብቻ ነው ዘላቂና እውነተኛ ሰላም ሊሰፍን የሚችለው። ቸሪክ ተመን ድል ለኢትዮጵያ ህዝብ፣ ሞት ለዘረኞች ሲሉ ግርማ ገመቹ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልን እንደምን አላችሁ የፍኖተ ዲሞክራሲ የሳተላይት ስርጭት የደብዳቤዎች አምድ ዝግጅት ክፍልና የዚህ ፕሮግራም አድማጮች እንደምን ሰምታችኋል ወያኔ እስከ ሰሜን ሸዋ ድረስ በአገዛዙ ትዕዛዝ አማራን እንዲዋድም ከተደረገ በኋላ ወያኔ በሚለው በድርድሩ ምክንያት መንግስት በሚለው ደግሞ ተሸንፎ ወደ ኋላ ፈገፈገ ይሁን እንጂ ወያኔ ባጠመደው ወጥመድ መግባት ስለማንፈልግ ወደ ትግራይ አንገባም በሚል ሰበብ ጦሩ ባለበት እንዲቆም ተደረገ ከዛ ወያኔ እንደተሸነፈና ኢትዮጵያ እንዳሸነፈች በሚዲያ ተነገረ መሬት ላይ ያለው ሀቅ ግን ወያኔ በአማራ አካባቢ በርካታ ወረዳዎችን እየተቆጣጠረ ከመሆኑም ባሻገር ሰብአዊ ቀውስ እያስከተለ መሆኑ ነው አፋር ላይ ያለው እንደተጠበቀ ሆኖ ማለት ነው በመቀጠል ያሽባሪ ቡድኑ ዋና ዋና መሪዎች ተፈቱ በዚህ የተነሳውን ጨዋት ለማብረድ የድህረ ጦርነት መዛነፎች በሚል የተዛነፈ አጀንዳ ስጡንና የጨዋቱን አቅጣጫ አስቀየሩት የኛው ጨዋት በመጠንከሩ የተነሳ በአዴን በኩል ተደጋጋሚ መግለጫ በመውጣት ለማርገብ ተሞከረ በዚህ መካከል ያሽባሪው ወያኔ ቀሪ ካድሮች ከእስር ተፈቱ አሁን የሰው ትኩረት ፋኖ ላይ ስለሆነ እነዚህ ከእስር መፈታት ብዙም አጀንዳ አልሆነም ይህ የሚያሳየው ያሽባሪው ቡድን ከእስር መፈታት አጀንዳነቱ መረሳቱን ነው በህግ ወያኔ አሽባሪ ነው መሪዎቹ ግን አዲስ አበባ ከህግ አስፈጻሚዎች ጋር ውስኪ እየጠጡ ነው እቅዱ ሰርቷል ማለት ነው ወደ ቀጣዩ እቅድ ለመሄድ ሌላ ጠንከር ያለ አጀንዳ መኖር አለበት ፋኖን ከሁለት በመክፈል እና አንዱን እመታለው እያሉ ማንገራገር ወያኔ አማራን ማሰር ሲፈልግ ከተማ ላይ ከገንዛ ቤቱ አንቆ ወስዶ ተቃዋሚ ፓርቲ ለመቀላቀል ሲሄድ ድንበር ላይ ያስቆት ብሎ አስሮ ያሰቃይ እንደነበር ልብ ይሏል ነገሩን ለማጦዝ ደግሞ ያገዛዙ ተከፋ አክቲቪስቶች ተግባራቸውን በደም እንዲወጡ የተደረገ ነው በዚህ በኩል በበጌምድር የሚምሉ ጓጠኞች እየተጫወቱት ሚና አለ በጎጃም ስም የሚምሉ ደግሞ አንቱ ያልናቸው ሰዎች እንኳን ሳይቀር ወንድምን የሚያሳጣ ወንድምነት ባፍንጫ ይውጣ ብለው እስከመማል ደርሰዋል ይህ በእኔ እምነት ጥላቶቻችንን ካሰቡበት በተሻለ መልኩ ገብቶትም ሆነ ሳይገበው ለሚጮኸው ረዘም ላለ ጊዜ የሚቆይ ጥሩ አጀንዳ ነው ስለሆነም ወደ ቀጣዩ እቅድ መግባት ይችላሉ ገብተዋልም ለዚህ ማሳያ ደግሞ ጥቂት ማስረጃዎችን እና መረጃዎችን መጥቀስ ያስፈልጋል የኢትዮጵያ ፕረስ ድርጅት ዛሬ በሰራው ዘገባ ወያኔ ከአማራ አካባቢ ተባረዋል ብሎናል ይህ ዜና አሁን አሸባሪው ተቆጣጥሯቸው ያሉት በርካታ ወረዳዎች ወደ ትግራይ ተካለዋል ወይንስ ለወልቃይት መደራደሪያ ተይዘው ነው የሚል ጥያቄ ያስነሳል። BBC አማርኛው በበኩሉ ወያኔና አገዛዙ ቀጥተኛ ያልሆነ ንግግር መጀመራቸውን ዘግቧል። እዚህ ላይ የአፍሪካ ህብረት ልዩ መልእክተኛ መቀሌ በነበረበት ወቅት አገዛዙ የሳቸውን መልስ እየጠበቀ መሆኑን እንደነገረን ማስተዋስ ያስፈልጋል በሌላ በኩል ደግሞ ወያኔና አገዛዙ ኬንያ ላይ ድርድር ላይ ናቸው እየተባለም ነበር እነዚህንና ሌሎች በርካታ የሆኑ ሁነቶችን ብናገጣጥማቸው ኮሎኔሉ የሀገሪቱን ህግ ጥሶ አሸባሪ ወያኔ ጋር እየተደራደረ መሆኑን ያሳያል በሌላ ዜና የወነግን አባላት መደምሰስና ይቅርታ እየጠየቁ በሰላም እጅ መስጠታቸውን በየቀኑ ዜና እየሰሩልን ነው እናም በቅርብ ሁለቱን አሸባሪ ድርጅቶች አሸባሪ ብሎ የፈረጀ ፓርላማ ከአሸባሪነት መዝገብ እንዲሰርዛቸው ይደረጋል ተብሎ ይጠበቃል ይህም የሀገር አቀፍ ምክክር ነው ድርድር ካሉት በፊት ይሆናል ምክንያቱም በዚህ መድረክ አሸባሪው ወያኔ መሳተፍ ስላለበት ለዚህ እቅድ አፈጻጸም እንቅፋት የሚሆነው የዘር ማጥፋት ወንጀል የተፈጸመበትና ከተቆጣ አርምጃ መውሰድ አቅም ያለው አማራው ብቻ ነው። ስለዚህ አሁን የተነሳው አጀንዳ ያለማቋረጥ እየጦዘ እንዲሄድ ይደረጋል። ምናልባትም የኃይል አርምጃ ለመውሰድ እስከመወከር ድረስ ይህን ተግባር ከኋላ ያለው ኃይል በስልጣን ላይ ያሉትን እንዲሁም ተከፋይ ጎጠኛ አክቲቪስቶችን በማስፊት በማሰለፍ በተገቢው መልኩ ይከውናል። አገዛዙ ከሻቢያ ጋር ወዳጅነት ሲመሰርት የሰጠው ስጦታ ባድሜን ነበር። ምንም እንኳን ባድሜ በዓለም አቀፍ ሸንጎ ለኤርትራ ቢወሰንም እስከ ዘመነ ብልጽግና የሚተዳደረው ግን በኢትዮጵያ ነበር። ስንት ሺህ ኢትዮጵያዊ የሞተበት መሬት ሲሰጥ የሰጠው ምላሽ ዓለም አቀፍ ሕግ ማክበር አለብኝ ስምምነቱንም መከበር አለበት ነው ያለው። በወቅቱ አብዛኛው ኢትዮጵያዊ ምን አገባይ ነበር ያለ። ምክንያቱም ወያኔን አምረሮ ስለጠላትና አብዛኛው የትግሬ ተወላጅ የወያኔ ደጋፊ ነው ብሎ ስላመነ የዚያ ሁሉ ኢትዮጵያዊ ደም የፈሰሰበት የደም ምድር መሆኑን ረስቶት እሰየው ነበር ያለ። ይሄ ድርጅት አሁንም በአማራ አርስቶች ላይ ይደገማል። እንዴት ነው ካልን በርካታ ፋኖች ላይ ያነጣጠረው ያ ሁሉ ዘመቻ በተከፋይ አክቲቪስት መሪነትና ከተማረ እስካልተማረው ያልገባው አካል አራጋቢነት የጎንደርና የጎጃም ልዩነት እየጦዘ ምናልባትም ደም እስከማፋሰስ እንዲደርስ ይደረጋል። አሁን እያየነው ባለው የመንጋጮት ይህን ለማስፈጸም ከመጋረጃ ጀርባ ያለው ሰው ተግባሩን በደንብ ከተወጣ ብዙ ጊዜ የሚጠይቅ አይመስለኝም። በፋኖች ላይ እርምጃ ለመውሰድ እንደሞከሩ ማስመሰልና ይሄን ተከፋዮች ጎራ ለይተው እንዲነታረኩት ማድረግ በራሱ ያሰቡትን በበቂ ማስፈጸም ያስችላቸዋል። ከዛ በሁለቱም ጸረ ህዝቦች መካከል ድርድር ይደረግና የማንነቱ ጥያቄው በህግ አግባብ እስኪታይ ድረስ ህገ መንግስቱ መከበር ስላለበት ሁለቱም አካባቢዎች ቀደም ያስተዳድሩት በነበረው ወሰን ልክ ይመለሱ በሚል ተወስኗል። ይህን ተከትሎ የአማራ ልዩ ኃይልና መከላከያ ወልቃይትን ለቆ እንዲወጣና የወያኔ ተዋጊም ከአማራ መሬት እንዲወጣ ይደረጋል። የሚቀረው ጎንደር ያለው ፋኖ ብቻ ይሆናል። ምክንያቱም የወሎ የራሱ የቤት ስራ አለው። የሾው ከሚሴ ላይ ይታጠራል። ጎጃም ደግሞ አኩርፏል። ስለዚህ የጎንደር ፋኖ ብቻውን ከወያኔ ሙሉ ሰራዊት ጋር ይፋጠጣል። ወያኔ ካሸነፈ መልካም፣ ፋኖ ካሸነፈ ግን የህግ ማስከበር ዘመቻ ተብሎ መከላከያ ትላንት ያረደውን የወያኔን ኃይል ደግፎ በጭንቁ የደረሰለትን የጎንደር ፋኑን ይወጋዋል። ይህ የሚያስቸግር ከሆነ ደግሞ የወያኔ ስላክ የነበረው ድሮን መኖሩን መዘንጋት አያስፈልግም። በመጨረሻም ወልቃይት ጠለምትና ራያ ለአሸባሪው ወያኔ በስጦታ ይሰጣሉ ማለት ነው። ስለዚህ ችግሩ ከቁጥጥር ውጭ ከመውጣቱ በፊት የአማራ ጉዳይ ያገባኛል የሚል አካል ሁሉ ያለ ልዩነት ተናቦ መስራት ይኖርበታል። በፋኖች ላይ የተነሳው ትንኮሳ በአስቸኳይ እንዲቆምና ለድርጅቱ አገዛዙ ይቅርታ እንዲጠይቅ ብሎም ከነገብረ አበሮቹ በወንጀል ተጠይቆ ለህግ እንዲቀርብ ማድረግ፣ ጎንደርና ጎጃም ብለው ጎራ ለይተው የሚጨቃጨቁ ሰዎች ቀርበው ተነጋግረው ተናበው የሚሰሩበትን ሁኔታ ማመቻቸት፣ የፋኖ አደረጃጀትን ካገዛዙ የእዝ ሰንሰለት የወጣ ራሱን የቻለ ጠንካራ አደረጃጀት እንዲኖረው ማድረግ ነው። አስመሳይ ቅጥረኛ ካድሬዎችን በተደራጀ አግባብ ታግሎ ማስወገድ ካልሆነ በስተቀር ከባድ ነው። ነገሩ አሁን ህዝብ ነቅቷል። ህዝባዊ ሰራዊቱም ፋኖም በንቅናቄ መነሳቱ የማይቀር ክስተት ነው። ቢለዋ እየተሳለ በሬው ግን ጭድ ሲበላ ነበር ነው ነገሩ። አማራ ቅርቦች አማራነትን ሲሰብኩ አማራዎች ተወካይ እንደሌላቸው ይረዳሉ። ጉማሬዎች ውሃ ውስጥ ሰውነታቸውን ለስልሶ የአንበሶች ጉስቅልና አይታያቸውምና ወሎን ገብረህ ሸዋን አቁስለህ ጎንደርን ገድለህ ጎጃምን አጎሳቁለህ በአማራ ስም ስልጣን ስትይዝ የካድሬ ጫጫታና ጨዋታህንም የዚያኔ ታቆማለህ። ምክንያቱም ህዝብ ገብቶት እስከሚነሳ ድረስ ነው ችግሩ። ከተነሳ በኋላ ኢትዮጵያ እንዳሳለፈቻቸው በርካታ ጥላትን የማንበርከክ ታሪካዊ ኃላፊነቶች ይህ ትውልድም በዚያ መንገድ ተላልፎ ታሪካዊ ጥላቱ የሆነውን ያገዛዙን ካድሬ ከስር መንጥሮ የሚያሰግድበት ጊዜ ሩቅ አይሆንም። በታሪክ አጋጣሚ የማራን ትግል ለጠለፉ ዳሩ አሁንም ቢላዋ እየተሳለ ጭድ እንደሚበላ በሬ ናቸው። ወትሮ ነው እንጂ መጥኖ መደቆስ አሁን ምን ያደርጋል ወጭን ጥሎ ማልቀስ ነው ነገሩ። ችግሩ ከተፈጠረ በኋላ እየየው ከመለት ካሁን አስበን መስራቱ የተሻለ ይሆናል። መንበሩ ከባህር ዳር
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይተካላል። ሳምንት አርብ እስከምንገናኝ ደህና ቆዩን።